በዓል ቢሆንም አንድ ደግሞ እኛን ያስተከዘውሬን እንገራችሁ።
በመገናኛ ሚኒስቴር በኢትዮጵያ አየር መንገድ ዋና የሕግ አማካሪነት፣ በሥራ ሚኒስቴር ዋና ዳይሬክተርነት፣ በልማት ባንክ ዋና የሕግ አማካሪነት፣ የአፍሪካ አንድነት ድርጅት ቻርተር አርቃቂ ኮሚቴ አባልነት፣ በኢትዮጵያ ጠቅላይ አቃቤ ሕግነት፣ በማዕድን ደኤታ ሚኒስትርነት እስከ 1966 ዓመተ ምህረት የዋሉባቸው መስኮች ዝርዝር ነው። በደርግ ዘመን 9 ዓመት ወህኒ ቤት ውስጥ እንዲቆዩ ተደርገዋል። የታወቁት የሕግ ባለሙያ አቶ ተሾመ ገብረ ማርያም ባለፈው ሳምንት አረፉ። አስከሬናቸው ባለፈው ረቡዕ ታህሳስ 12 አርፏል። ጽዮን ግርማ ወዳጆቻቸውን አነጋግራ አጠር ያለ ዘገባ አጠናቅራለች።
በኢትዮጵያ በጥብቅና ሙያ ውስጥ ዋነኛ ተጠቃሽ ነበሩ። የመጀመሪያው ጠቅላይ አቃቤ ሕግም ነበሩ። በሕግ ሙያ የዋሉባቸው መስኮች በርካታ ናቸው። አቶ ተሾመ ገብረ ማርያም ከአባታቸው ከባላምባራስ ገብረ ማርያም ቦካንና ከእናታቸው ከወይዘሮ ላቀች አብቹ በናዝሬት ልዩ ስሙ ሰቀልቀሎ በተባለ ስፍራ በ1923 ዓ.ም ነው የተወለዱት። በደርግ ዘመን በእስር ያሳለፉት 9 ዓመት ሳይቆጠር ከንጉሱ እስካሁኑ ዘመን በሕግ ሙያ በርካታ ቦታዎች ላይ ሰርተዋል። በኢትዮጵያ የጥብቅና ሙያ ውስጥ ቀድመው የሚጠቀሱ አንጋፋ የሕግ ባለሙያ ነበሩ። አርብ ታህሳስ 7 ቀን 2009 ዓመተ ምህረት አቶ ተሾመ ከዚህ ዓለም በሞት ተለይተዋል። ስለ አቶ ተሾመ የህይወት ታሪክ እንዲያጫውቱን የቀዳማዊ ኃይለ ሥላሴ የልጅ ልጅ ልዑል በእደ ማርያም መኮንንን ደውዬላቸው ነበር። ታሪካቸውን ከመንገራቸው በፊት እናንተ ሁለታችሁ የት ነው የምትተዋወቁት አልኳቸው።
በልጅነቴ ድሬዳዋ ስንሄድ ከአቶ ከተማ ጋር አቶ ከተማ ይፍሩ የኢትዮጵያ ውጭ ጉዳይ ሚኒስቴር የነበሩት ኦኤዩን ለመመስረት የረዱት በጣም ቅርብ ነበሩ አቶ ተሾመ እና ያን ጊዜ በልጅነት ተዋወቅኩኝ። ከዛ ጀምሮ እስር ቤትም እንግዲህ ለሶስት አመት ያህል አብረን ታስረን ነበረ። ስንፈታም እኔ ወደ ኋላ ቀርቼ ነበረ። በመጠየቅም በጣም ቅርበት አለን። ውጪም እንግዲህ ከተፈታው በኋላ ማለት ነው፣ ውጭ ሀገር ከሄድኩ በኋላም ለሰርጌም ነበረ። በጣም እንደ ቅርብ አጎት ነበረ ብል ለየ አይሆንም። ወይ
በቀብር ስነ ስርዓታቸው ላይ የተነበበው የአቶ ተሾመ ታሪክ እንደሚያስረዳው አቶ ተሾመ በ1937 ዓመተ ምህረት ቀዳማዊ ኃይለ ሥላሴ የሲዳሞን ጠቅላይ ግዛት በሚጎበኙበት ወቅት በአቶ ቦጋለ ዋልሉ አቅራቢነት 12 ልጆች በግርማዊ ጃንሆይ ለትምህርት ወደ አዲስ አበባ እንዲሄዱ ሲወሰን አቶ ተሾመም ከተመረጡት አንዱ ነበሩ። በዚህ መሰረት እድለኞቹ ተመራጮች በቀጥታ ቤተ መንግስት ተወስደው ለተወሰኑ ቀናት እዛው ከተቀመጡ በኋላ ለሁሉም አልጋ፣ ፍራሽና አልባሳት ተሟልቶላቸው በአዳሪነት ትምህርታቸውን እንዲቀጥሉ ወደ ተፈሪ መኮንን ትምህርት ቤት ተልከዋል። ወጣቱ ተሾመ በተፈሪ መኮንን ትምህርት ቤት ትምህርታቸውን በትጋት ከመከታተላቸውን በተጨማሪ በስፖርት ጭምር ታዋቂነትን ካተረፉት ከነ አቶ ንጉሴ ፍትሐወቅና ፕሮፌሰር መስፍን ወልደ ማርያም ከመሳሰሉት ግንባር ቀደም ተማሪዎች መካከል አንዱ ነበሩ። በተፈሪ መኮንን ትምህርት ቤት የሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላም ለመጀመሪያ ጊዜ በኢትዮጵያ በተከፈተው ዩኒቨርሲቲ ኮሌጅ ከገቡት የመጀመሪያ ተማሪዎች መካከል አንዱ በመሆን የባችለርስ ዲግሪያቸውን በአስተዳደር ዘርፍ ማዕረግ ተቀብለዋል። በመቀጠልም ለሁለተኛ ዲግሪ ወደ ካናዳ በመሄድ በታዋቂው የመጊል ዩኒቨርሲቲ ኤምሲኤል ማለትም ማስተርስ በኮምፓራቲቭ ሕግ ትምህርታቸውን በሚገባ አጠናቀው ወደ ኢትዮጵያ ከተመለሱት የመጀመሪያዎቹ ወጣት ኢትዮጵያውያን መካከል አቶ ተሾመ አንዱ ነበሩ። አቶ ተሾመ ትምህርታቸውን በ1950 ዓመተ ምህረት አጠናቀው ከተመለሱም በኋላ ከ1950 እስከ 1952 በመገናኛ ሚኒስቴር በኢትዮጵያ አየር መንገድ ዋና የሕግ አማካሪነት፣ በ1953 በስራ ሚኒስቴር በዋና ዳይሬክተርነት፣ በ1954 በልማት ባንክ ዋና የሕግ አማካሪነት፣ በ1955 የአፍሪካ አንድነት ማህበር ቻርተር አርቃቂ ኮሚቴ አባልነት፣ በ1957 እስከ 1959 የኢትዮጵያ ጠቅላይ አቃቤ ሕግነት፣ ከ1959 እስከ 1966 በማዕድን ሚኒስቴር በሚኒስቴር ዴታነት ሰርተዋል። በእነዚህ ዘመናት አቶ ተሾመ በበርካታ የአገር ውስጥና የውጭ አገር ስብሰባዎች ላይ እየተገኙ ኢትዮጵያን በመወከል የጥናት ጽሁፎችን አቅርበዋል። አቶ ተሾመ በተለየ ስራ ሚኒስቴር ዋና ዳይሬክተር በነበሩበት ወቅት የአየር መንገድ የቦርድ ሰብሳቢ የነበሩት የወቅቱ የስራ ሚኒስቴር ደጃዝማች መንገሻ ሲዩም አየር መንገዱን ለማሳደግ ያደርጉት የነበረውን ጥረት ለመደገፍ ተገቢውን የህግ ምክር በመስጠት ከፍተኛ አገልግሎት አበርክተዋል። በዚህ ምክንያት አየር መንገዱ ከባለ ሞተር አውሮፕላን ወደ ጀት እንዲሸጋገር በቦርዱ ሰብሳቢ የተጀመረውን ውጥን ኦን በማድረግ የመጀመሪያውን 707 ቦይንግ ከሚኒስትሩ ጋር አሜሪካን ሀገር በመሄድ ተረክበዋል። አቶ ተሾመ የኢትዮጵያ የመጀመሪያው ጠቅላይ አቃቤ ህግም ሆነው ለሶስት አመታት ያህል አገልግለዋል። ልዑል በእደ ማርያም በዚህ ላይ የሚጨምሩት አላቸው።
ከመጀመሪያ ኢትዮጵያዊ አቃቤ ህግ ከመሆናቸው ሌላ ያው በህግ ላይ ያላቸውን እውቀትም ሆነ ስፋት ከ86 አመታቸው ናሚቢያ የሄዱት አዲስ ስራ ለመጀመር ነበረ። እስከዛ ድረስ ኃይለኛና ታታሪ የህግ ሰው እንደነበሩ ይታወቃል። ብዙ ወጣቶችም በእሳቸው ጋባ እየሰሩ አልፈዋል። በዛ ነው የሚታወቁት። ግን አቶ ተሾመ ደግሞ ጨዋታም ነገርም በተለይ ከታሪክ ጋር ላለ ነገር እንዲያው የታሪክ ሰዎችን ሊጋፉ ይቃጣቸዋል። ማለት ብዙ ነገር በታሪክ ነክ ነገር በጣም ንባብ ስለሚወዱ በዛም ይታወቃሉ ማለት ነው።
አቶ ተሾመ ገብረ ማርያም በ1966 ዓመተ ምህረት አብዮት ሲከሰት እርሳቸውም የቀድሞ መንግስት ባለስልጣን በመባል ከ1967 እስከ 1976 ዓመተ ምህረት ድረስ 9 ዓመት በእስራት ቆይተዋል። ከእስራት እንደተለቀቁም ለአጭር ጊዜ በሰራተኛና ማህበራዊ ጉዳይ ሚኒስቴር በዋና አማካሪነት ካገለገሉ በኋላ የጥብቅና ፈቃድ አውጥተው የራሳቸውን የጥብቅና ቢሮ ከፍተው ለሀገር ውስጥና ለውጭ ደንበኞች የህግ አገልግሎት በመስጠት ስራ ላይ ተሰማሩ። ልዑል በእደ ማርያም አቶ ተሾመ ጠንካራ ተሟጋች ነበሩ ይሏቸዋል። ሙግታቸው በጦር ፍርድ ቤት ተይዘው በቀረቡበት ጊዜ ሁሉ የታየ ነበር ይላሉ።
ለምሳሌ ጦር ፍርድ ቤት ተከሶ ቀርቦ ነበር። ጦር ፍርድ ቤት ተከሶ በሚቀርብ ጊዜ በደርግ ጊዜ ማለት ነው፣ በደርግ ስርዓት የመጀመሪያ ክርክሩ እናንተ እኮ ህግና ፍርድ ልትሉት አይገባም፣ ከጉልበት ስልጣን የያዛችሁና ከፈረንሳዩ አብዮተኛ ከሮቤስፒየር የተለየ ጊዮቲን የፈጠሩት ማለት ነው የምትታዩ አይደላችሁም ብሎ ተከራክሮ ነበረ እና ብይን ተወሰነበትና ያ ክርክር ማየት እንችላለን ብለው ወሰዱ። በጊዜው ነፍሳቸውን ይማርና ሻለቃ መንግስቱ ኃይለ ማርያም የሚባሉ ዳኛ ነበሩ፣ ማለት የመሪው ሞክሼ ማለት እና አቃቤ ህግም ካልተሳሳትኩኝ በኋላ ውጭ ጉዳይ ሚኒስቴር የሆኑት ኮሎኔል ጎሹ ወልዴ ነበሩ። እና ያንን ክርክር ከተከራከረም በኋላ ፍርድ ቤቱ በተከሰሰበት ወንጀል ነጻ ብሎታል። ያው አልተፈታም እንጂ ማለት ነው።
አቶ ተሾመ ህይወታቸው ያለፈው በ86 አመታቸው ነው። ናሚቢያ ለስራ ሄደው ባረፉበት ክፍል ውስጥ እንደወደቁና በጥቂት ቀናት ውስጥ ህይወታቸው እንዳለፈ ልዑል በእደ ማርያም ነግረውኛል። አቶ ተሾመ በህይወት እያሉ እድሜያቸውን ከሰባ ከፍ አድርጎ ለመገመት ያስቸግራልና ይህ እንዴት ሆነ አልኳቸው። ወዳጃቸውን ልዑል በእደ ማርያም
ህይወት በጣም ስላለው እና ስለሚወራጭ የመጣ ይመስለኛል ይሄ ነገር እና በጣም ሁልጊዜም ህይወት አለው። ሁልጊዜም በቃ አርፎ አይቀመጥም፣ ይሯሯጣል ምናምን ከዛ ጋር የተያያዘ ይመስለኛል። እና በዚህም የተነሳ አንዳንድ ጊዜ ፖስት ተደርጎ ሪሞቱ የጠፋበት ሰው ይመስላል። ምክንያቱም ዛሬም ሩጫ ነው፣ ነገም ሩጫ ነው፣ ውጭ ሀገር መሄድ ነው፣ እዚህም መንቀሳቀስ ነው። እና ህይወት በጣም የዘራበት ሰው ስለሆነ ይመስለኛል ብዙም አይቀየረው። የአሁኑም ያለ የመጨረሻ 4 አመቱም ብዙ የተለየ አይደለም። ለምሳሌ አሜሪካን ሀገር ሄዶ አንድ የልብ ኦፕሬሽን አድርጎ ነበረ እና ሐኪም ቤቱም ሐኪሞቹም የተደነቁት እንደ ልጅ ነው ሄዳ ነው ፍጥነቱ ነው የሚሉት። እና ያንን ግን ያደረገው በ84 አመቱ ነው። እና አስገራሚ ነበር፣ ገርሟቸው ነበረ እንዴት በቶሎ ተሽሎት እንደገና ወደ እንቅስቃሴ እንደገባ።
ልዑል በእደ ማርያም መኮንን እንደሚሉት አቶ ተሾመ የዛሬው የአፍሪካ ህብረት የቀድሞ የአፍሪካ አንድነት ድርጅት የመመስረቻ ቻርተርን ካረቀቁት ሰዎች አንዱ ነበሩ። አቶ ተሾመ ህይወታቸው እስካለፈበት ጊዜ ድረስ በግላቸው ከፍተውት በነበረው የጥብቅና ቢሮ የውጭ ተቋማትን በጥብቅና በመወከልም ይታወቁ ነበር። በርካታ ወጣት የህግ ባለሙያዎችን ቀጥረው የሚያሰሩ የህግ ባለሙያ ነበሩ። አቶ ተሾመ ከወይዘሮ አምሳል ወርቅ መኮንን ጋር በ1963 ዓመተ ምህረት ተጋብተው ወሰን ተሾመ የተባለች ልጅ አፍርተው የአንዲት ሴት ልጅ አያት ለመሆን በቅተዋል። ታዋቂው ጠበቃ አቶ ተሾመ በተወለዱበት ዕለት ታህሳስ 6 ቀን 2009 ዓ.ም በ86 ዓመታቸው ከዚህ ዓለም በሞት ተለይተዋል። ረቡ ታህሳስ 12 በአዲስ አበባው የቅድስተ ስላሴ ካቴድራል ቤተክርስቲያን ቀብራቸው ተፈጽሟል።